voice of America.
ለጥያቄው መልስ የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ለንጮ ናቸው። በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ያሉት። አዘጋጅና አቅራቢዋ ትዝታ በላቸው ነች።
ኤክስሊቪ እንደምናላችሁ ጥያቄ ለዶክተር ነገሪ ለንጮ እና ለትዝታ ይሄን ጥያቄ አንቺ የምትመልሽልኝ ደስ ይለኛል። ለትዝታ የሚሆነው ጥያቄ ምንድነው? አብርሃ ደስታና በፍቃዱ ኃይሉ ባንቺ ፕሮግራም ላይ ቀርበው ኢንተርቪው ከተደረጉ በኋላ በፍቃዱ እስር ቤት ገብቷል። የታሰረበት ምክንያት ቪኦኤ ላይ በመቅረቡ ነው። እና ይሄንን ጉዳይ ለምን እንደሆነ ቪኦኤ መጠየቅ የለበትም? ሁለተኛው ጥያቄ ይሄን ጥያቄ ለዶክተር ነገሪ ለንጮ ነው። አብርሃ ለምን አልታሰረም? አይደለም ማናቸው መታሰር የለባቸውም። በፍቃዱ ኃይሉ ሲታሰር አብርሃም ደስታ አልታሰረም። ለምን ታሰሩ? ሁለቱም መታሰር የለባቸውም። ህዝቡ በአሁኑ ሰዓት የአንድ ዘር የአምባገነንነት ነው እየተባለ እንደዚህ አይነቱ መንገድ ምን ማለት ነው? ሌላ ሁለተኛው ጥያቄ ለአቶ ነገሪ ለንጮ፣ ቪኦኤ የአማርኛ ፕሮግራም ዘጋቢዎች አሉት፣ አንድ ከአዲስ አበባና ከትግራይ። ለምን ከሌሎቹ ግዛቶች ውስጥ ለምን አልተፈቀደለት? እንደተከለከላቸው ከዚህ በፊት ሰምቻለሁ። ለምንድን ነው? የአንድ ጎሳ መንግስቱን አያመለክትም ብለው ያምናሉ? ይህን ነው። አመሰግናለሁ።
ዶክተር ነገሪ፣ የበፈቃዱ ኃይሉን ጉዳይ በተመለከተ ዝም ብሎ የስሚ ስሚ አይደለም። በፈቃዱ ኃይሉ ለጠበቃው ለአቶ አመሃ መኮንን ኮማንድ ፖስቱ ሲይዘኝ የነገረኝ ቪኦኤ ላይ ቃለ ምልልስ ሰጠህ ብሎ ነው ብሏል። ግን እስቲ እርሶ ይሄንን ይመልሱልን። ሌላው እኛና እርሶ ልንነጋገረው የሚገባ ጉዳይ ነው። ኢትዮጵያ ውስጥ ለምን ቮይስ ኦፍ አሜሪካ በርካታ ዘጋቢዎች አይኖሩትም የሚለውና ቢመልሱልኝ።
ጋዜጠኞችን በተመለከተ እንግዲህ የሀሳብ ነጻነት የፕሬስ ፍሪደም የምንለው የማምንበት ዛሬ በዛ ምክንያት ስታሰሩ እንዴት ነው የሚሰማው ለምን ነው? ቅድምም ገልጫለሁ፣ አንድ ጋዜጠኛ ኃላፊነቱንና ግዴታውን አውቆ ምሰራ ከሆነ በዛ ምክንያት መታሰር የለበትም። ታስሮም ከሆነ ደግሞ በህግ ሂደት ታይቶ ነጻ የሚወጣበት ሁኔታ ይኖራል። ከዛ ውጪ ግን ጋዜጠኛ ሳይሆኑ ጋዜጠኛ እንደሆኑ አድርጎ የጋዜጠኛን ካባ ለብሶ ሌላ ነገር የሚሰሩ ካሉ ደግሞ ስራቸው የሚያወጣቸው ይሆናል። እንደዛው ብንተው ጥሩ ይመስለኛል። ኢትዮጵያ ውስጥ ግን ጋዜጠኝነት ሙያው በትክክል ማዕከል ሆኖ የህዝብ ፍላጎት እንዲያገለግል እኔ የሚወክለው ጽህፈት ቤትም የምንሰራበት ይሆናል። በአጠቃላይ ሚዲያና የመረጃ ማዕከላቱ ይሄንን ለማሻሻል ጥረት ይደረጋል ወደፊት ማለት ነው። ቪኦኤ ኮረስፖንደንቶችን በተመለከተ ከ60 በላይ የሚሆኑ የውጭ ተቋማት በኢትዮጵያ ውስጥ ኮረስፖንደንቶች አላቸው። እነዚህ ተቋማት ከወደ 137 የሚሆኑ ጋዜጠኞች በኢትዮጵያ ውስጥ በኮረስፖንደንትነት የሚሰሩ አሉ። ወደ ቪኦኤ በሚመጣበት ጊዜ አንድ የእንግሊዝኛ፣ ሁለት የአማርኛ፣ አንድ ደግሞ የትግረኛ አላቸው። ሌሎችም ቢሆን ደግሞ ኮረስፖንደንት እንዳይልኩ የተከለከሉበት ሁኔታ ካለ እኔ ለመጠየቅም ጥረት አድርጌ ነበር። ይሄንን እንደዚህ አይነት ሁኔታ ካለ ማለት ነው። በተሰጠኝ መረጃ መሰረት ቪኦኤ የምልካችሁ ከሆነ ለምሳሌ ኦሮሚያ ከዚህ በፊት የቪኦኤ ኮረስፖንደንት እንደነበረው አውቃለሁ። ከተወሰነ ጊዜ በኋላ ግን አልነበሩም። አሁን ፍላጎቱ ካለ እኔ ባለኝ መረጃ የሚከለከሉበት ምክንያት የለም። ነገር ግን የጋዜጠኝነትን መርሆ የሙያውን ስነ ምግባር ጠብቆ የሚሰሩ ኮረስፖንደንቶች ነገም ቢሆን እንደሚበረታቱና መንግስት ለይቶ እንደማይሰጣቸው ሀሳብ መስጠት ይችላለሁ ማለት ነው።
እልል ልበልና በዚህ ጉዳይ ላይ የበፈቃዱ ኃይሉን መታሰር በተመለከተ የሚሰጡኝ አስተያየት አለ? ጠያቂው ላቀረበው ጥያቄ
አሁን ቅድም ገልጬ ያለው እኮ በፈቃዱም ይሁን ሌሎች
ዶክተር ነገሪ፣ የበፈቃዱ ኃይሉ ጉዳይ ግን በጋዜጠኝነት ስራው አይደለም የተያዘው። የአሜሪካ ድምጽ ራዲዮ ላይ እንደዚሁ በዚሁ በጥያቄው መልስ ዝግጅት ላይ ከአብርሃ ደስታ ጋር ቀርቦ ቃለ ምልልስ አደረገ። በወቅታዊ የወጣቶች ሁለቱም ወጣቶች ስለሆኑ አቀረብናቸውና ወጣቶች የኢትዮጵያ ወጣቶች በአስቸኳይ ጊዜ አዋጁ ስር ያሉበትን ሁኔታ ነው ያነጋገርናቸው እና በፈቃዱ ኃይሉ ወዲያው ታሰረ። ሲታሰር ኮማንድ ፖስቱ የነገረው በአሜሪካ ድምጽ ራዲዮ ላይ ቀርበ ስለተነጋገርክ ነው ብለውታል። እና ይሄን ደግሞ በፈቃዱ ኃይሉ ለጠበቃው ነግሯል። በጻፈው አይደለም ቪኦኤ ላይ የአሜሪካ ድምጽ
አሁን ይሄ ሂደት እኮ እከለ እንደዚህ ብሏል ነው ባለው እንጂ ያለቀለት ጉዳይ አይደለም። ኮማንድ ፖስቱ እንደዚህ ብሏል፣ ኮማንድ ፖስቱ አንድ ሰው እንደዚህ ብሎ ሊሆን ይችላል። ከተጣራ በኋላ ምን ሊሆን ይችላል? ስለዚህ ብቀን የምንሰማው ጉዳይ ይሆናል። ለቪኦኤ መረጃ የሰጠው ሰው ሁሉ ይታሰራል ከተባለ ታዲያ ለምንድን ነው ስንሰጣቸው እየከረመንና? ጋዜጠኛ ስላልሆንን ነው? ሌሎችስ መረጃ የሚሰጧቸው ሰዎች ለምንድን ነው ያልታሰሩ? ይሄ ምክንያት ሊሆን አይችልም። ነገር ግን ይህንን ጉዳይ የያዙት ሰዎች ለቪኦኤ የሰጠው መረጃ ይዘቱ ምን ይመስላል የምለውን አጣርቶ ምናልባት ከአስቸኳይ ጊዜ አዋጁ ገደብ ጋር የተያያዘ ከሆነ በዛው ምላሽ የሚሰጠው ይሆናል ማለት ነው። ይሄ ደግሞ ሂደቱ ቢፈጥንና ትክክለኛ ውሳኔ ቢሰጠው ሁላችንም እንፈልጋለን። ይሄንን እኛም ተከታትለን መረጃውን ስናገን ልንሰጣቸው እንችላለን። በምን ላይ እንዳለ ግን አሁን በሌለኝ መረጃ ላይ መናገር አስፈላጊ ነው።
እሺ፣ በጣም ነው ማመሰግነው። የወልቃይት ጉዳይ ግን በጣም በብዙ አድማጮች ነው የተጠየቀው፣ በኢሜይል በድምጽ እንዲሁም በፌስቡክ መጥቶልናል። መንግስት የወልቃይትን ጥያቄ የትግራይ ክልል እንዲፈታው ማድረጉ ትክክል አይደለም የሚል ጥያቄ ከበርካታ አድማጮች መጥቷል። ምክንያቱም የትግራይ ክልል ያ አካባቢ የኔ ነው ስለሚል የትግራይ ክልል እንዴት አርጎ ነው ይሄንን ጥያቄ የሚያስተናግደው? ፌደራሉ መንግስት ሊፈታው ይገባል የሚል ጥያቄ አላቸው።
ይሄንን ባጭሩ ለመመለስ የወልቃይት ጉዳይ እንደምታወቀው የማንነት ጉዳይ እንደሆነ ነው ባለኝ መረጃ። የማንነት ጉዳይ ደግሞ ለክልል ምክር ቤት ነው መቅረብ ያለበት። ወልቃይት በትግራይ ክልል ውስጥ እንዳለና ይሄንን ጥያቄ የሚያቀርቡ ሰዎች ጥያቄውን ፎርማሊ በትክክል ለትግራይ ክልላዊ መንግስት ምክር ቤት ካቀረቡ በኋላ ምላሽ መስጠት ያለበት የትግራይ መንግስት ነው መጀመሪያ። ምክንያቱም ህገ መንግስቱ ስለሚፈቅድ ነው። የትግራይ መንግስት እኔ ነው ስላሌ ሳይሆን ህገ መንግስቱ ስለሚፈቅድ ነው፣ ባሉበት ክልል ነው ጥያቄው መቅረብ ያለበት እንደሚለው። ከዛ በኋላ ምላሽ እንኳን ካልሰጣችሁ ወይ ደግሞ በምላሹ ካልረኩ ለፌዴሬሽን ምክር ቤት አልፎ ጥያቄያቸውን መቅረብ ይችላሉ። ይሄ ነው የወልቃይት ጉዳይ ከሆነ ማለት ነው።
የወልቃይት ኮሚቴን በቪኦኤ ላይ አነጋግረን ነበረ መጀመሪያ። እንደውም እነሱ ልክ እንደተባለው ያደረጉት የትግራይ ምክር ቤት ድረስ ሄደው ነበር እና የማንነታቸው መከበር እንዳለበት ጥያቄ ያቀረቡት መጀመሪያ ለትግራይ ክልል ምክር ቤት ነው። የትግራይ ክልል ምክር ቤት ነው ወደ ወልቃይት የመለሳቸው። ወልቃይት ውስጥ መሰብሰብም ሐሳባችንን መግለጽም ስላልቻልን ነው የአካባቢው ሹማምንት አላሰራ ስላሉን ወደ ፌዴሬሽን ሄድን ነው የሚሉት። እና እንግዲህ አሁን የወልቃይት ኮሚቴ አባላት ገሚሶቹ እስር ቤት ናቸው፣ ገሚሶቹ ተሰደዋል እና ይሄ ጉዳይ እንዴት ይፈታል ብለው ነው የሚያስቡት? እስቲ ይሄን መልስ ይስጡ።
ጥሩ። የማንነት ጥያቄ ያው በህገ መንግስቱ ላይ እንደተቀመጠው መጀመሪያ መቅረብ ያለበት ጥያቄው ያላቸው አካላት ያሉት ክልል ውስጥ ነው። የወልቃይት ጉዳይን በተመለከተ እንደዛው ለትግራይ ክልላዊ መንግስት መቅረብ እንዳለበት ነው እንግዲህ በህጉ መሰረት ማለት ነው። ነገር ግን አሁን ኮሚቴው ጥያቄ አቅርቤናል እንደሚሉ ነው ያነሳሽልኝ። ይህንን ለማጣረት ጥረት አድርገን ነበር እና ከትግራይ ክልላዊ መንግስት የምናገኘው መረጃ ደግሞ ፎርማሊ ጥያቄ አልቀረበልንም የሚል ስለሆነ አሁንም ደግሞ ኮሚቴው ጥያቄያቸውን የማቅረብ መብት ስላላቸው በህገ መንግስቱ አግባብ ጥያቄያቸውን ቢያቀርቡ ነው የሚሻለው መፍትሄ ለመሆን ማለት ነው። ምክንያቱም ከዛ ምላሽ ካልሰጣቸው እንኳን በህግ መሰረት ወደ ፌዴሬሽን ምክር ቤት መምጣት ይችላሉ። ጥያቄ ቀርቦላቸው አላስተናገዱንም የምልም ነገር ካለ ያ ትክክል መሆኑን ማረጋገጫ ይዞ ለሚመለከተው አካል ማመልከት የሚጠበቅባቸው ይመስለኛል። ምክንያቱም አሁን ከህገ መንግስቱ አልፎ በሌላ መንገድ ይህንን ጉዳይ መፍታት የምንሞክርበት አሰራርም ያለ አይመስለኝም እና እኔ ያገኘሁት መረጃ ይሄንን ነው እና ማጣራት ያለበትን አጣርሶ በዛው በኩል ብከድበት የተሻለ ይመስለኛል ማለት ነው።
እሺ፣ አመሰግናለሁ። እስቲ አሁን በድምጽ የመጣ አንድ ጥያቄ ላሰማዎት።
ቪኦኤ ብለው ነኝ። ለጥያቄው መልስ ሁለት ጥያቄ ለዶክተር ነገሪ ለንቸው አለኝ። አንድ፣ በቅርቡ በኦሮሚያና በአማራ ክልል በተከሰተው ሁከት ብዙ ንብረት ተቃጥሏል። የኔ ጥያቄ የወደመው ንብረት በገንዘብ ቤት ሲተመን ስንት ሚሊዮን ወይም ቢሊዮን ሊሆን ይችላል? ስንት ሺ ሶስ ነው ከስራ ውጭ ሆኖ ለረሃብ የተጋለጠው? ሁለት የዶክተር መራራን መታሰር ምክንያት በማድረግ የአውሮፓ ህብረት አባል አና ጎምሽ እና አንድ የአፍሪካ የህግ መወሰኛ አባል የኢትዮጵያ መንግስትን ኮንነዋል። ጋዜጠኞችና የፖለቲካ እስረኞች በአስቸኳይ እንዲፈቱም አዘዋል። ታዲያ የኢትዮጵያ መንግስት ለዚህ መልስ ለምን አይሰጥም?
አመሰግናለሁ። የመጀመሪያውን ጥያቄ በተመለከተ እንግዲህ እሳቸው የጠየቁኝ በቁጥር ደረጃ ነው። እንደሚታወቀው በዚህ በተከሰተው ውከት ምክንያት ንብረት እንደወደመ ይታወቃል። በቀላል ገንዘብ የማይገመት ንብረት ነው የወደመው። ከዛ ባሻገር ግን ከዛም በፊት ንብረት ከመውደሙም በፊት በዛም ጊዜ የጠፋው የሰው ህይወት ነው ትልቅ ጉዳት፣ የበለጠ ጉዳት ሆኖ ለመንግስትም የሚሰማው ዜጎቻችንም ደግሞ ያሳዘነው ማለት ነው። እንግዲህ ቁጥሩ በሚመለከተው አካል የሚታወቅ ይሆናል። ቁጥሩ ላይ አሁን ሲስፋ እናደርግ ጥሩ ይመስለኛል። ነገር ግን ቀላል ጥፋት አይደለም ማለት ነው። እንደሚታወቀው በአንድ ዲሞክራሲያዊ ስርዓትን በማሳደግ ወይ ደግሞ በዚህ አመራር በማደግ ላይ ላላት ሀገር ችግሮች ቢኖሩም ችግሮች በዚህ መልኩ ለመፍታት መሞከርም ተገቢ እንዳልሆነና ለወደፊትም ደግሞ በኢትዮጵያ ታሪክ ውስጥ እንደዚህ አይነት ችግር እንዳይፈጠር መስራት እንደምንጠበቅብንና የዲሞክራሲ ባህል እንዲያድግ ትኩረት ተሰጥቶበት ወጣቶቻችን ላይ እንደምንሰራ፣ በየትኛውም የመንግስት አካል የጸጥታ አካል ደግሞ የህዝብ ጥቅምን ቅድሚያ በመስጠት የህዝብ ክብርን በመጠበቅ አስፈላጊ የሆኑ ህጋዊ የሆኑ እርምጃዎች ብቻ ጥንቃቄ በተሞላበት ሁኔታ ለህዝብ ጥበቃ ተደርጎ ለዜጎች ጥበቃ ተደርጎ እንዲወሰዱ የሚደረግበት ሁኔታ ይቀጥላሉ ማለት ነው። ስለዚህ እንዲሁ ከፍተኛ ጉዳት እንደደረሰ በመረዳት ጉዳቱ ደግሞ ዛሬ ላለን ብቻ ሳይሆን ለትውልድም የሚተርፍ ጉዳት ነው። ነገር ግን ከዛ ጉዳት ለመውጣት ደግሞ ባለሀብቶችም ሆኑ ዜጎቻችን በመረባረብ የወደመውን ንብረት ፋብሪካዎችም የግለሰቦችም ጭምር ወደ ቦታው እንዲመለስ ጥረት ተደርጓል። ይሄ ነው ያለው መረጃ ማለት ነው። የዶክተር መረራን ጉዳይ ከዚህ በፊትም ለመግለጽ እንደተሞከረው ዶክተር መረራ መንግስት እንደ ማንኛውም የተፎካካሪ ፖለቲካ መሪ ጥበቃ ያደርግላቸው የነበረና እንደ አንድ ዲሞክራሲ እንዲያድግ የራሱን ሚና እንደሚጫወት ግለሰብ ትልቅ ክብር እንዳለው ይታወቃል። ምክንያቱም ይህንን የምልበት ምክንያት አለን። እስካሁን ፖለቲካ ፉክክር ውስጥ ከዶክተር መረራ ስንሰማቸው የነበሩ ብዙ ነገሮች ለእስር አልዳረጋቸውም ማለት ነው። መንግስት ለእሳቸውም ሌላ እንደሚሰጣቸው፣ ጥበቃ እንደሚያደርግላቸው፣ የሚቃወሙትን በነጻነት እንዲቃወሙ እንደሚፈቅድላቸው የሚያሳይ ይመስለኛል። ነገር ግን በአሁኑ ጊዜ ታሰሩ በሚባልበት ጊዜ ትልቅ አጀንዳ ሆኖ የተነሳው መታሰራቸው ነው እንጂ ለምን እንደታሰሩ አይደለም። እኔ ባለኝ መረጃ ዶክተር መረራ የታሰሩት ከአስቸኳይ ጊዜ አዋጅ ጋር የተያያዘ ያውም ደግሞ የኢትዮጵያ ፓርላማ አሸባሪ ብሎ ከፈረጃቸው ተቋማት ሽብርተኛ ተቋማት ጋር ግንኙነት ማድረግ ከነሱ ጋር ማሰር የተከለከለ በመሆኑ ተጠርጥሮ በቁጥጥር ስር ውሏል። አሁን በህግ ከለላ ውስጥ ስር ስላሉ ዶክተር መረራ በዚህ ተጠርጥሮ እንደታሰሩ ነው አሁን የሚያውቀው። ምርመራ ተደርጎ በህግ ፊት ደግሞ የቀረበባቸው ክስ በእስር ያቆያቸዋል፣ በአጭር ጊዜ ውስጥ ነጻ ያወጣቸዋል የሚለውን የህግ ደስ ስለሆነ ያንን መጠበቅ ይሻላል። ሌላው እንግዲህ ተከሰቱ የተባሉት የውጭ አገር ሳወጡ የተባሉ ሪፖርቶችን ኢትዮጵያ ውስጥ ያለውን ችግርም ይሁን መልካም ነገር ምስክር ሊሆኑ የሚችሉት የኢትዮጵያ ዜጎች ናቸው። ብዙ ጊዜ ግን ትርጉም የሚሰጣቸው ያሱ ፍላጎት ያለው መረጃ የሚሰጥ አካልን መሰረት በማድረግ የሚዘጋጁ ሪፖርቶች ናቸው። አና ጎመዝ አይደለም ኢትዮጵያን የቀየረች። የኢትዮጵያ ዜጎች በለፉት በሰሩት መሪዎችና ህዝቦች አንድ ላይ ሆኖ በሰሩት ነው ዛሬ የምናያቸው ለውጦች ማለት ነው። ለዚህ ምስክርነት የማይሰጡ ውጪ ሆኖ በየጊዜው ሪፖርት የሚያወጡ የኢትዮጵያን ጥቅም የሚያስከብሩ ናቸው ብለን አንጠብቅም። ነገር ግን ደግሞ እንደሚታወቀው ዶክተር መረራን ጨምሮ ሌሎች የፎካካሪ ፖለቲካ መሪዎች ስራቸውን በአግባቡ እንዲሰሩ ይበረታታሉ። ምክንያቱም ኢትዮጵያ ዘላቂ የሆነ ሰላምና ዘላቂ የሆነ ትክክለኛ ዲሞክራሲ ሊኖር የሚችለው የመድበር ፓርቲ ፍርሃት ሲገነባ እንደሆነ መንግስት ይሄንን ጠንቅቆ ያውቃል። ስለዚህ የሳቸው መታሰብ ጠቅላላ የተወካካሪ ፓርቲዎችን ማፈን ነው ብሎ መደምደምን ትክክል ስላልሆነ የሂግ ሂደቱን ጠብቀን ውጤቱን ቢናየው ጥሩ ይመስለኛል። የፖለቲካ ፓርቲዎች ሚናቸው እንደወጡና ህዝባችን ምርጫ እንዲያገኝ ይፈልጋል መንግስትም ማለት ነው።
ዶክተር መረራን በተመለከተ የተቃዋሚ ፓርቲ መሪዎች ትላንት ደግሞ መድረክ ባወጣው መግለጫ ዶክተር መረራ ወደ አውሮፓ ህብረት ሄዱት በአውሮፓ ህብረት ተጋብዘው ነው። አንድ ግለሰብ እንደውም የመድረክ መግለጫ እንደሚለው እንኳን ወደ አውሮፓ ህብረት ተጋብዞ የሄደ የፖለቲካ መሪና የሰንበቴ ጠጪ ዜጎች እንኳን አንድ ሰው ተጋብዞ እኔ እዚህ ጋር ልቀመጥ ማለት አይችልም። ጋባዡ ያስቀመጠበት ቦታ ነው የሚቀመጠው። ወንጀላቸው ከዶክተር ብርሃኑ ነጋ ጎን መቀመጣቸው ከሆነ ይሄ ትክክል አይደለም። የአውሮፓ ህብረት ጋብዞ ያነጋገራቸው የኢትዮጵያ መንግስት ደግሞ ቪዛ ሰጥቶ የላካቸው መሆኑ ይታወቃል የሚል ክርክር አለ።
ዶክተር መረራ ብዙ ጊዜ ወደ ውጭ ሀገር ተጉዞ በሰላም ተመልሶ ስራቸውን ሲሰሩ እንደነበረ ይታወቃል። ይሄኛው አሁን ይሄንን መግለጫ የሚሰጡ ሰዎች የአስቸኳይ ጊዜ አዋጁ ይዘት ምን እንደሆነ መመርመር የሚያስፈልግ ይመስለኛል። ከዶክተር ብራኑ ጎን ተቀመጡ ነው ብሎ መደምደምም ትክክል አይመስለኝ። የሚደረገው ምርመራ ውጤት የሚያሳየው ይሆናል። ከዶክተር መረራ የሰጠውን ቃል አልሰማንም። ለወደፊት ግልጽ ሲሆን የምንሰማው ይሆናል ማለት ነው።
ዶክተር ነገሪ ሌንጮ፣ ዶክተር መረራ ከተያዙ አንድ ሳምንት አለፈው። ዛሬ ድረስ ጠበቆቻቸው ሊያገኙአቸው አልቻሉም፣ ሊያነጋግሯቸው አልቻሉም። ይሄስ እንዴት ይታያል በአገሪቱ የፍትህ ስርዓት? ዶክተር መረራ የጠየቃቸው የለም? የሃይማኖት
መለው ፍርድ ቤት እንደቀረቡ ክስ እንደተመሰረተባቸው የሰማሁበት ሁኔታ አለ። ምናልባት ከጠበቆቻቸው ጋር መገናኘት አልቻሉም ለሚባለው ያው ይሄ የህግ ሂደቱ ምላሽ የሚሰጠው ይሆናል ማለት ነው። የአስቸኳይ ጊዜ ስለሆነ ህግ ይጣሳል ማለት አይደለም። ነገር ግን የአስቸኳይ ጊዜ አዋጁ ደግሞ የሚፈልገው አሰራር አለ። ያንንም በትክክል ማወቅ አለብን ማለት ነው። ስለዚህ አንደኛ መንግስት ፈልጎ እንደማያስራቸው ግልጽ መደረግ አለበት። የዶክተር መረራ መታሰር ምክንያቱም ሆነ ውጤቱ ምን እንደሚሆን በህግ የተያዘ ጉዳይ ስለሆነ ያኔ መግለጫ ስደርሰን የምንሰጠው ይሆናል ማለት ነው።
ከቀሪ ጥያቄዎችና መልሶቻቸው ጋር ዶክተር ነገሪ ይመለሳሉ።